ላውዲቱር ኢየሱስ ክርስቶስ። ኢየሱስ ክርስቶስ ይባረክ። ይህ የቫቲካን ሬዲዮ ነው። የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከአንድ ሰዓት ተኩል እስከ ሁለት ሰዓት በ9660 ኪሎ ሄርትስ ወይም በ31.05 ሜትር ባንድ በ15570 ኪሎ ሄርትስ ወይም በ19.27 ሜትር ባንድ ላይ የቅድስት መንበርንና ከዓለም ዙሪያ የተገኙትን ዜናዎች ለአድማጮቹ ማሰማት አሁን ጀመረ። ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉት www.radiovaticana.va የሚለውን ድረገጻችን በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን፣ እንደዚሁም በፌስቡክ የቫቲካን ሬዲዮ የአማርኛ ክፍል በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ መረጃዎችን ማግኘት ትችላላችሁ።
ክቡራንና ክቡራት አድማጮቻችን በቅድሚያ የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ላይ የምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የታህሳስ 8 2010 ዓ.ም የዕለተ ሰንበት ስርጭታችንን ነው። በዛሬው ዕለተ ሰንበት ስርጭታችን እንደተለመደው በቅድሚያ የዕለቱን ቅዱስ ወንጌል እናስደምጣችኋለን። በማስከተልም በዕለቱ ቅዱስ ወንጌል ላይ በኢትዮጵያ የካቶሊክ ቤተ ክርስቲያን የአዲስ አበባ ሀገረ ስብከት ካህን የሆኑት ክቡር አባ ግርማቸው ተስፋዬ ያደረጉትን አስተንትኖ በማስከተል እናስደምጣችኋለን። በየዝግጅቶቻችንም ጣልቃ መዝሙሮችን እናስደምጣችኋለን። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉን ከወዲሁ እንጋብዛለን።
ሕግ ለእግሬ መብራት ለመንገዴም ብርሃን ነው። መዝሙር 119 ቁጥር 105
በአብ በወልድና በመንፈስ ቅዱስ ስም አንዱ አምላክ አሜን። የጌታችን የኢየሱስ ክርስቶስ ወንጌል ቅዱስ ዮሐንስ እንደጻፈው ከምዕራፍ 1 ከቁጥር 44 እስከ 51 ኢየሱስ ፊልጶስንና ናትናኤልን ጠራ። በማግስቱ ኢየሱስ ወደ ገሊላ ለመሄድ ፈለገ። ፊልጶስንም አገኘውና ተከተለኝ አለው። ፊልጶስ እንደ እንድርያስና እንደ ጴጥሮስ የቤተሳይዳ ከተማ ሰው ነበረ። ፊልጶስ ናትናኤልን አግኝቶ ሙሴ በሕግ መጽሐፍ ነቢያትም በትንቢት መጽሐፍት ስለ እርሱ የጻፉለትን አገኘ ነው፣ እርሱም የዮሴፍ ልጅ የናዝሬቱ ኢየሱስ ነው አለው። ናትናኤል ግን ከናዝሬት መልካም ነገር ከቶ ሊገኝ ይችላልን አለው። ፊልጶስም መጥተህ እይ አለው። ኢየሱስ ናትናኤል ወደ እርሱ ሲመጣ አይቶ እነሆ ተንኰል የሌለበት እውነተኛ የእስራኤል ሰው ሲል ስለ እርሱ ተናገረ። ናትናኤልም እንዴት አወከኝ አለው። ኢየሱስም ፊልጶስ ሳይጠራ በፊት ከበለስ ዛፍ ስር ሆነ አይቼሃለሁ ሲል መለሰለት። በዚህን ጊዜ ናትናኤል መምህር ሆይ አንተ የእግዚአብሔር ልጅ ነህ፣ አንተ የእስራኤል ንጉሥ ነህ አለ። ኢየሱስም እንዲህ አለ፣ አንተ ያመንከው ከበለስ ዛፍ ስር ሆነ አይቼሃለሁ ስላልኩ ነውን? ከዚህ የበለጡ ነገሮችን ገና ታያለህ። እውነት እውነት እላችኋለሁ ሰማይ ሲከፈት የእግዚአብሔር መላእክትም በሰው ልጅ ላይ ሲወጡና ሲወርዱ ታያላችሁ። ጌታ ሰማይና ምድር ያልፋል ቃሌ ግን አያልፍም አለ። አብን በእውነት እናምናለን፣ ወልድን በእውነት እናምናለን፣ መንፈስ ቅዱስን በእውነት እናምናለን፣ ነዋሪ ሦስትነታቸውንም እናምናለን። በክርስቶስ የተወደዳችሁ የእግዚአብሔር ቤተሰቦች እንዲሁም በጎ ፍቃድ ያላችሁ ሁሉ ዛሬ እንደ ቤተ ክርስቲያናችን አቆጣጠር የስብከተ ገናን የመጀመሪያ ሳምንት እያከበርን እንገኛለን። ዛሬም እግዚአብሔር በቤቱ ሰብስቦናል፣ በቃሉም ያስተምረናልና የእግዚአብሔር ስም የተመሰገነ ይሁን። በመጀመሪያው መልእክት ሲነበብ እንደሰማነው ጌታችን ኢየሱስ ክርስቶስ የእግዚአብሔር አንደኛ ልጅ መሆኑን ይናገራል። ይህ አንደኛ ልጅ ወደ ምድር ከመምጣቱ አስቀድሞ ሥልጣንና ኃይል ሁሉ የእርሱ እንደነበረ በማቴዎስ ወንጌል በምዕራፍ 28 ቁጥር 18 ላይ ይገልጽልናል። እግዚአብሔር ዓለምን ሁሉ የፈጠረው ከዚህ ከአንደኛ ልጁ ጋር መሆኑን የዮሐንስ ወንጌል ምዕራፍ 1 ይናገራል። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ሁሉ በርሱ ሆነ፣ ከሆነውም አንዳች እንኳን ያለ እርሱ አልሆነም። ነቢያቶች አስቀድመው የተነበዩለት፣ መላእክትም በፊቱ ቅዱስ ቅዱስ እያሉ የሚያገለግሉት ይህንኑ አምላክ መሆኑን ዳዊት በመዝሙሩ በምዕራፍ 27 ቁጥር 7 ላይ ተንትኖታል። ስለዚህ በምድር ላይ የተፈጠረው ሁሉ የእርሱ ነው፣ እኛም በአምሳሉ የተፈጠርን የእርሱ ነን። ለዚህ ለፈጠረን ላዳነን አምላካችን እኛም የድርሻችንን ክብርና አምልኮ ልናቀርብለት ይገባል። ለእግዚአብሔር አምላካችን የምናቀርበው አይሁዳውያን ያቀርቡ እንደነበረው የሚቃጠል መሥዋዕት ሳይሆን በእርሱ ቃል የሚኖር በእርሱ ተስፋ የሚኖር የተጸጸተና ከኃጢአት የነጻ ልባችን ሊሆን ይገባል። ወደ ዕብራውያን የተጻፈው መልእክት በምዕራፍ 1 ከቁጥር 1 እስከ 14 ላይ ተጠቀሰውና የዛሬ ለተሰንበት የመጀመሪያ ምንባብ የሆነው የሚያስተምረን ይህንኑ ነው። ከሁሉም አስቀድመን ጌታችን ኢየሱስ ክርስቶስ ፈጣሪያችን መሆኑን እንድናውቅና ወደን እንድንቀበል ከዛም ለእርሱ ትእዛዝ ተገዝተን በቃሉ እንድንኖር ለማድረግ ነው። ቅዱስ ሐዋርያው ጴጥሮስ በሁለተኛ መልእክቱ በምዕራፍ 3 ከቁጥር 1 እስከ 9 ላይም ጌታችን ኢየሱስ ክርስቶስ ዳግመኛ የሚመጣበት ጊዜ ስለዘገየ ከእንግዲህ አይመጣም፣ የዓለም ፍጻሜ የሚባል ነገር አይኖርም በማለት አንዳንድ የሐሰት ትምህርት የሚያስተምሩ ሰዎች በዚያን ወቅት ነበሩ። ነገር ግን የእርሱ መዘግየት እኛ ልጆቹን ከክፉ ሥራችን የምንመለስበትና ከኀጢአታችን ጸድተን እንድንገኝ በመፈለጉ ብቻ ነው። ደጋግመን በምንሠራው ኀጢአታችን ምክንያት የቆሸሸውን ልባችን እንዲሁም ሕሊናችንን እንድናጸዳ ጊዜ ስለ ሰጠን ብቻ ነው። ጊዜና ቦታ በእኛ በሰዎች አመለካከት እንጂ እግዚአብሔር በጊዜ አይወሰንም። እግዚአብሔር መጀመሪያና መጨረሻ የለውም። እግዚአብሔር አልፋና ኦሜጋ ነው። እግዚአብሔር በቦታም አይወሰንም። ለዚህም ነው እንግዲህ ሐዋርያው ጴጥሮስ በሁለተኛ መልእክቱ በምዕራፍ 3 ቁጥር 8 ላይ በጌታ ዘንድ አንድ ቀን እንደ 1000 ዓመት፣ 1000 ዓመት ደግሞ እንደ አንድ ቀን ይቆጠራል የሚለው። የክርስቶስ መምጣት ለእኛ የዘገየ ቢመስለንም ጥቅሙ ግን ለእኛው ነው። በደንብ ተዘጋጅተን ከኀጢአታችን ጸድተን የዘላለም ሕይወት ወራሾች በመሆን ዘላለማዊ ደስታን እንድናገኝ ነው። ጌታችን ኢየሱስ ክርስቶስ ከሰዎች አንድ እንኳን እንዲጠፋ አይፈልግም። ለዚህም ጊዜን ሰጥቶናል። በዚህ ጊዜ ውስጥ እንድንዘጋጅ ያስፈልጋል። ጌታችን ኢየሱስ ክርስቶስ በድንገት በሚመጣበት ጊዜ ለመዘጋጀት ጊዜ አይኖርምና ካሁኑ ነቅተን መዘጋጀት ያስፈልጋል። የኖህ መርከብ በሩ ከተዘጋ በኋላ እንዳልተከፈተና በመርከቡ ያልገቡ ሁሉ እንደጠፉ ጌታችን ኢየሱስ ክርስቶስ በድንገት በሚመጣበት ጊዜ እኛም እንዳንጠፋ ጌታችን ኢየሱስ ክርስቶስ በሰጠን ጊዜ ውስጥ መዘጋጀቱ ተገቢ ይሆናል። በዮሐንስ ወንጌል በምዕራፍ 1 ከቁጥር 44 እስከ 51 ላይ ጌታችን ኢየሱስ ክርስቶስ እንድርያስንና ስምዖንን እንደ ጠራ ሁሉ ፊልጶስንና ናትናኤልንም ጠራቸው። የእርሱን ሕይወት መስካሪዎች እንዲሆኑም አደረጋቸው። ይህ የሚመሰክሩት ሕይወት ምንድን ነው ብለን ልንጠይቅ እንችል ይሆናል። ጥያቄውም ፍትሐዊና ተገቢ ነው። ጌታችን ኢየሱስ ክርስቶስ ከሰማይ ወርዶ ሰው ሆኖ ስለኛ መዳን ሲል ተሰቃይቶ ተሰቅሎ ሞቶ ተቀብሮ በሦስተኛው ቀን ከሙታን በመነሳት እንዳዳነን ከኃጢአት ቀንበር ነፃ እንዳወጣን ይመሰክራሉ። እነዚህ ሐዋርያቶች ይህንን ምስክርነት ሲሰጡ በሕይወታቸው ብዙ መከራና ሥቃይ ደርሶባቸዋል። አብዛኛዎቹም ሰማዕታት ሆነዋል። ዛሬም ጌታችን ኢየሱስ ክርስቶስ ይህንን ጥሪ ለእያንዳንዳችን ይልካል። ስለ ጌታችን ኢየሱስ ክርስቶስ እንድንመሰክርም ያስፈልጋል። ምናልባት ልክ እንደ ጥንቱ ክርስቲያኖችና ነቢያቶች የደም ምስክርነት ባይሆንም የሕይወት ምስክርነት እንድንኖር ግን ተጠርተናል። እንደ እውነተኛ ክርስቲያኖች እንድንኖር ያስፈልጋል። በዚሁ ወንጌል ላይ ናትናኤል ወደ ክርስቶስ በቀረበ ጊዜ ጌታችን ኢየሱስ ክርስቶስ ስለ እርሱ ምስክርነቱን ሰጥቷል። እነሆ ተንኮል የሌለበት እውነተኛ እስራኤላዊ በማለት በዮሐንስ ወንጌል በምዕራፍ 1 ቁጥር 47 ላይ እንደተጠቀሰው ማለት ነው። ይህም የሚያሳየን እግዚአብሔር ምንም እንኳን ደካሞች ብንሆንም የልብ ቅንነት ያላቸውን ሰዎች ይወዳል። ለተንኮል ራሳቸውን የማያዘጋጁትን ሰዎች ያቀርባል። ለንስሐ የተዘጋጁትን ልቦች ይፈውሳል፣ ምስክሮቹም ያደርጋቸዋል። ስለዚህ እኛ ኃይልን በሚሰጠን በክርስቶስ ሁሉን እችላለሁ እንዳለው እንደ ቅዱስ ሐዋርያው ጳውሎስ በእግዚአብሔር ጸጋ በመተማመን እንደ እርሱ ፍቃድ ለመኖርና ለመመላለስ ምስክሮቹም ለመሆን እንድንችል በረከቱን በልባችን ይሙላልን። የክርስቲያኖች ረዳት የሆነችው እመቤታችን ቅድስት ድንግል ማርያም ጸጋና በረከቱን ከልጇ ከጌታችን ኢየሱስ ክርስቶስ ታሰጠን ዘንድ እንድታማልደን ልንጸልይ ያስፈልጋል። የሰማነውን በልቦናችን ያሳድርልን። ክቡራንና ክቡራት አድማጮቻችን፣ ቀደም ሲል ያስደመጥናችሁ የአዲስ አበባ ሀገረ ስብከት ካህን የሆኑት ክቡር አባ ግርማቸው ተስፋዬ በዕለቱ የእግዚአብሔር ቃል ላይ ያደረጉትን አጭር አስተንትኖ ነበር። አብራችሁን በመሆን ስላዳመጣችሁን ከልብ እናመሰግናለን። Yes, now you're not going to be a semi-
የተወደዳችሁ አድማጮቻችን የዕለቱ ዝግጅታችን አሁን አበቃ። ከመጠቃለላችን በፊት አስተያየት፣ ጥያቄ ወይም ሂስ ካላችሁ የኢሜይል አድራሻችን amartig@vaticanradio.va ሲሆን በፌስቡክ አድራሻችን የቫቲካን ሬዲዮ የአማርኛ ክፍል ብላችሁ ከጻፋችሁልን መልእክቶቻችሁ ይደርሱናል። በሚቀጥለው ዝግጅታችን እስከምንገናኝ ደህና ቆዩን። ላውዲየቱር ኢየሱስ ክርስቶስ። ኢየሱስ ክርስቶስ ይባረክ።
Sa